ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11052 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መስከረም 16 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የወያኔ አገዛዝ ህዝብን በዘር እየከፋፈለ የስልጣን ዘመኑን ማራዘም ችሏል። ይህ የህዳጣን ቡድን የኛል እንዲንሰራፋና ህዝብን እርስ በርስ እያጫረሰ እስካሁን እንዲቆይ እየረዱት በንዋይ የገዛቸው ሆዳሞች እኩይ ተግባሩን ተጋርተዋል። ዋናው ትኩረት የወያኔ መወገድ ሆኖ ያለ አቅጣጫን ይቀይራሉ። በጋለው ትግል ላይ በረዶ ይቸልሳሉ። በዛሬው ዝግጅታችን በኢሃፓ ላይ በተቀናበረ መልክ የሚካሄደውን ወያኔያዊ ዘመቻ በተመለከተ ዝግጅቶች እናቀርባለን። በቅድሚያ ለውሸታም ሰው ማስታወሻው ጣቃ በሚል ርዕስ የቀረበ ሐተታ አሰምተን በማስከተል ምን ያልተባለ አለ። በመጨረሻም በ1998 ዓመተ ምህረት ለጽናታችን ይቅርታ አንጠይቅም በሚል ርዕስ የቀረበውን ጽሑፍ እናሰማለን። በዚህም የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜናውን እነሆ። ሶማሊላንድ ከተባለው ግዛት ብቻ ከ3000 በላይ ኦሮምኛ ተናጋሪ የሆኑ ኢትዮጵያውያን መባረራቸውን የወያኔ ኮሚኒኬሽን ሚኒስትር ሰኞ ዕለት ለጋዜጠኞች በሰጠው መግለጫ ተናግረዋል። ከጥቂት ቀናት በፊት በሐርጌሳ ቢያንስ 2 ኢትዮጵያውያን መገደላቸው ሲታወቅ የተባረሩት ዜጎች ቁጥር ከዚህ የበዛ ነው ማለት ብዙዎች ይናገራሉ። በወያኔ ተመስርቶና ተጠናክሮ የሚንቀሳቀሰው ልዩ ፖሊስ ባካሄደው ጥቃትና ግድያ የተነሳ ከተለያዩ ቦታዎች የተፈናቀሉ ዜጎች ከግማሽ ሚሊዮን በላይ ሲሆኑ በተለያዩ የአገሪቱ ክፍሎች ጊዜያዊ መጠለያ የተሰጣቸው መሆኑ ቢነገርም በቂ አገልግሎት አያገኙም ተብሏል። ላለፉት 25 ዓመታት በወያኔ አገዛዝ በተለይ በአገሪቱ የገጠር ክፍል የተሰሩ መንገዶች ህብረተሰቡን በሙሉ ያላደረሱ መሆናቸውን አንድ ጥናት አጋለጠ። ከፍተኛ ወጪ ተደርጎበት ተሰራ በተባለው መንገድ በቀጥታ ተጠቃሚ የሆነው 22 ከመቶ ብቻ የሆነው የገጠር ህዝብ ሲሆን ቀሪዎቹ መንገዱን ለመጠቀም የተወሰኑ ሰዓታት ወይም ቀናትን አጥፍተው ረጅም ርቀት መሄድ እንዳለባቸው ተገልጿል። ረጃጅም ርቀት ያላቸውና በርካታ ህዝብን ለመሸፈን የታቀዱት መንገዶች የተሰሩት በትግራይ፣ በአዲስ አበባ ዙሪያና እንዲሁም በአንዳንድ የኦሮሞ አካባቢዎች ብቻ ሲሆን በአማራውና በሌሎች ክልሎች በጣም አነስተኛ መሆኑን ጥናቱ አረጋግጧል። በአማራው አካባቢ የተለያዩ ከተሞችን የሚያገናኙትም ሆነ ወይም ሌሎች ክፍለ ሀገሮች የሚወስዱ መንገዶች በጣም ደካማና ኋላ ቀር በመሆናቸው የህዝብ የመዘዋወር አቅም ከመቀነሳቸውም በላይ ቁሳቁሶችን ወደ ገበያ ለማምጣት አስቸጋሪ ሁኔታ መፍጠራቸው ተነግሯል። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ጽህፈት ቤት በቅርቡ ባወጣው ዘገባ የአዋሽ፣ የባሮ፣ የሸበሌ ወንዞች ሞልተው በተፈጠረው የጎርፍ አደጋ የተፈናቀሉት ዜጎች ቁጥር ከ300,000 በላይ መሆኑን ገልጿል። የተባበሩት መንግስታት ድርጅት የህፃናት መርጃ ተቋም ባለፈው ሳምንት መጨረሻ ላይ ባወጣው መግለጫ በጋምቤላና በኦሮሞ አካባቢ ብቻ እስከ ነሐሴ ወር መጨረሻ ድረስ የተፈናቀሉት ዜጎች ቁጥር 53,000 መድረሱን ዘግቧል። ለተፈናቃዮቹ እርዳታ እየተደረገ ቢሆንም ምግብ ነክ ያልሆኑ ቁሳቁሶች በማድረስ በኩል ችግር ያለ መሆኑን የህፃናቱ ተቋም ገልጿል። በወያኔ አገዛዝ ባለስልጣኖች አተት ተብሎ የሽፋን ስም የተሰጠው የኮሌራ በሽታ በአፋር፣ በአማራ፣ በትግራይ፣ በሶማሊያ አካባቢ የተስፋፋ መሆኑ የተጠቆመ ሲሆን በሽታውን ለመከላከል ጥረት ቢደረግም ለመቆጣጠር እስካሁን ያልተቻለ መሆኑ ተገልጿል። እስከ ነሐሴ ወር መጨረሻ ድረስ ከጎረቤት አገሮች ወደ ኢትዮጵያ 852,721 ስደተኞች መግባታቸው ተገለጸ። ከነዚህም ውስጥ 45 ከመቶ ከደቡብ ሱዳን 30 ከመቶ ከሶማሊያ 19 ከመቶ ከኤርትራ እና 5 ከመቶ ከሱዳን መግባታቸው ታውቋል። ዛሬ ማክሰኞ በኬንያ ዋና ከተማ የተቃዋሚ ደጋፊዎች የምርጫ ኮሚሽኑ መነሳት አለበት በሚል ባንጻሩ የፕሬዝዳንት ኡሁሩ ኬንያታ ደጋፊዎች ደግሞ የምርጫ ኮሚሽኑ መነካት የለበትም በሚል ሰልፍ ያካሄዱ መሆናቸው ተነግሯል። በሁለቱ ተቃዋሚ ወገኖች መካከል ግጭት ተፈጥሮ ፖሊስ አስለቃሽ ጋዝ በመተኮስ ሰልፉን ለመበተን ሙከራ ያደረገ መሆኑም ታውቋል። ሚስተር ኬንያታ የምርጫ ኮሚሽኑ መለወጥ የለበትም በሚለው አቋም እየገፉ ሲሆን የተቃዋሚው መሪ ሚስተር ራይላ ኦዲንጋ ደግሞ የምርጫ ኮሚሽኑ መለወጥ ብቻ ሳይሆን የተቃዋሚ ኮምፒውተር ባለሙያዎች የምርጫውን ሂደት እንዲከታተሉ ስልጣን እንዲሰጣቸው ጠይቀዋል። ማክሰኞ መስከረም 16 ቀን አዲሱ የአንጎላ ፕሬዝዳንት ጃኦ ሎሬንዞ ስልጣን ለመረከብ ቃለ መሐላ የወሰዱ መሆኑ ታወቀ። በስነ ስርዓቱ ላይ የአንጎላ ፕሬዝዳንት በመሆን ከ30 ዓመታት በላይ በስልጣን የነበሩት ዶስ ሳንቶስ ተገኝተዋል። የአንጎላ ተቃዋሚ ፓርቲዎች ምርጫ መጭበርበሩን ጠቅሰው ድምጹ እንደገና እንዲቆጠር እየጠየቁትን የምርጫ ኮሚሽኑ ውድቅ ማድረጉ ይታወቃል። የ63 ዓመት ዕድሜ ያላቸው ሎሬንዞ የፖርቱጋልን የኮሎኒ አስተዳደር ለረጅም ጊዜ የተዋጉ ሲሆን በአዲሱ የስልጣን ዘመናቸው ሙስናን እንደሚዋጉ ዝተዋል። ቻይና በጅቡቲ አዲስ የወታደራዊ ካምፕ ማቋቋሟ ቀደም ብሎ መዘገቡ የሚታወስ ሲሆን በአካባቢው ወታደራዊ ልምምድ ማድረጓን የቻይና የዜና ምንጮች ገልጸዋል። ሲሲቲቪ የተባለው የቻይና ቴሌቪዥን ሁኔታዎችን በምስል በመቅረጽ ባስተላለፈው ዜና ወታደራዊ መሳሪያዎችን በጫኑና ሌሎች ወታደራዊ ተሽከርካሪዎች የታጀቡ ወታደሮች የሙቀቱ ኃይል ከ40 ዲግሪ በላይ በሆነበት በረሃ ውስጥ የተኩስ ልምምድ ሲያደርጉ አሳይቷል። ወታደሮቹ ከካምፓቸው ወጥተው የተኩስ ልምምድ ሲያደርጉ ይህ የመጀመሪያ ጊዜያቸው ነው የተባለ ሲሆን ልምምዱ መቼ እንደተደረገ ግን አልተገለጸም። በቀይ ባህርና በህንድ ውቅያኖስ ጠረፍ የምዕራብ አገሮች፣ የአረብ አገሮችና ቻይና ወታደራዊ ካምፕ በመመስረት የሚያካሂዱት እንቅስቃሴ ለአካባቢው ሰላም አስጊ ነው የሚሉ ወገኖች በርካታ ናቸው። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል። የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሳተላይት ስርጭትን ለመርዳት የተዘጋጀው የቶምቦላ ዕጣ እሁድ መስከረም 14 ቀን 2010 ዓ.ም ወይም እንደ ፈረንጆቹ ሴፕቴምበር 14 2017 ወጥቷል። በዚህ መሰረት አንደኛ ዕጣ ላፕቶፕ ኮምፒውተር የሚያስገኘው ቁጥር 1186 ቲኬቱ የተሸጠው ዋሽንግተን ዲሲ። ሁለተኛ ዕጣ አፕል iPad የሚያስገኘው ቁጥር 2487 የተሸጠው አውስትራሊያ። ሶስተኛ ዕጣ Canon Digital Camera የሚያስገኘው ቁጥር 2152 ቲኬቱ የተሸጠው ሳን ሆዜ ካሊፎርኒያ አሜሪካ ነው። 1050 ብር የሚያስገኙ ቲኬቶች ቁጥርም ወጥቷል። በዚህም መሰረት 0592 ላስ ቬጋስ፣ 2523 አውስትራሊያ፣ 0525 ዴኒቨር፣ 0523 ዴኒቨር፣ 0490 ዴኒቨር፣ 0390 ቦስተን፣ 1598 ኒውዮርክ፣ 2332 ቺካጎ፣ 0522 ዴኒቨር፣ 1405 ፊላደልፊያ። 20 ብር የሚያስገኙ ሌሎች 10 ዕጣዎች 0218 ቶሮንቶ፣ 2210 ሳን ሆዜ፣ 2899 ሲያትል፣ 0305 ቦስተን፣ 1354 ቦስተን፣ 2071 ሂውስተን፣ 1788 ሆላንድ፣ 0125 ዋሽንግተን ዲሲ፣ 2818 አውስትራሊያ፣ 0209 ቶሮንቶ። መልካም እድል። ውሸታም ሰው ማስታወሻው ጣቃ። በተለምዶ አነጋገር ቀዳዳ የሚባለው ስብሃትን አይናውጣው ውሸቶች ያስታውሷል። በቅጥፈቱ ያጀቡት ማፈሪያዎች ጥቂቶች አይደሉም። አንዳንዶቹ በወያኔ በራሱ ደሞዝ ክፍያ የተቆረጠላቸው ናቸው። አንዳንዶቹ ደግሞ የራሳቸውን ታሪክ ለማደስ ለማረም የሚዋሹ ናቸው። መጽሐፍ ለሚሉት መረጃ በሚል አሉባልታ አቀባዮቹ እነ በረከት ስምዖን መሆናቸው ደግሞ በበቂ የተጋለጠ ነው። ራሳቸው ከሚዋሹት ባሻገር በቅጥረኞቻቸውና ውሸታሞች አማካኝነት በኢሃፓ ላይ ሲዘምቱ 26 ዓመት ሆኗቸዋል። ኢሃፓ አስፈላጊ በሆነበት ምላሽ የሰጣቸው ሲሆን ይህን ማድረጉ ግን ራሱ የታቀደ ሥራ ማስፈታት በጉንጫ አልፋ ክርክር መድከም በመሆኑ ታሪኩን ሲጽፍ ሊያርማቸው ቃል ገብቶ ቆይቷል። በዓመት ቢያንስ 2 ጸረ ኢሃፓ የሆኑ ቡትቶች መጽሐፍ ተብለው በወያኔ ባገርም በውጭም ይሰራጫሉ። የሚገርመው ደግሞ ጸሐፊነን ድርጅቱን አጋለጥን ባዮቹ ስለ ድርጅቱ የሚያውቁት ዜሮ መሆኑ ነው። አንዳንዶቹ እንደ ፈሳሽውሃ ድረስ ብለው ላጥ ያሉ ሲሆን ሌሎቹ ደግሞ በድርጅቱ ተመልምለው የማያውቁና ያልነበሩ ናቸው። ዋሽ ቢሉኝ እዋሻለሁ ነፋስ በወጥመድ እይዛለሁ ነውና ነገሩ። አማኝ ሲያጡ ደግሞ የድርጅቱ የማዕከላዊ ኮሚቴ አባል ነበርን ብለው የውሸት ክብረ ወሰን ያልፋሉ። መጽሐፍ የሚሉትን ውሽከታ ከትበው ወይም በብዕር ቅጥረኛ በክፍያ ተጽፎላቸው ጻፍ ነው ብለው ካቀረቡት የአመራር አባል ነበርን ካሉት ውስጥ አንዳቸውም የየትኛውም አመራር አባል እንዳልነበሩ የሚታወቅ ነው። ድርጅቱን ነገሌን ገደለ፣ መሪዎቹ ኤርትራውያን ናቸው፣ ግብረ ስየል ፈጸመ፣ አገር አሳልፎ ሰጠ፣ አንጃ ብሎ ገደለ፣ ወዘተ ወዘተ ጭልጥ ያሉ መሐይምነትን ገላጭ አጋላጭ የሆኑትን የሚያሰፍሩ ሁሉ ቀጣፊዎች የሚባሉ እንጂ ጆሮ የሚሰጣቸው አይደሉም። ወደፊት ተጻፍን ብለው የሚመጡ በወያኔ የተቃኙ ጸረ ድርጅት መጽሐፍትም ጊዜ የሚሰጣቸው አይደሉም። በዚህ ርዕስ መተቸት ያነሳሳን የወያኔ ዋናው ትጥቁ ውሸትና ፈረንጆች ጥቁር እኛ ደግሞ ነጭ ፕሮፓጋንዳ የምንለው የውሸት ዘመቻ አሁንም ብዙዎቹን እያደናገረና ጉዳትም እያደረሰ በመሆኑ ነው። መመሪያቸው የሂትለርና ናዚዎች ውሸት ሲደጋገም እውነት ይመስላል የሚል ነው። ዛሬ ድረስ ድርጅቱ የሶማሊያን ወረራ ደገፈ፣ የግንጠላን በሽታ በአገር አዛመተ ብለው የሚቀጥፉና የሚዋሹ አሉ አይደል? ወያኔ ትግል የሚለውን እርኩስ ዘመቻ ሲጀምር ታሪክን አጣሞ ዋሽቷል። በአማራው በተለይም በሸዋ አማራዎች ትግራይ እንደተበደልና እንደተበዘበዘ ለፍፏል። ይህንን ቅጥፈት ያስተጋቡለት ልቦለድ ደራሲዎች ያውም አማሮች ነበሩ። በዚህ አተታስም በመጥቀስ ክብደት ልንሰጣቸው ባንፈልግም አድማጮች አንባቢዎችን እነማን እንደሆኑ መረዳት አይሳናቸውም ብለን እናምናለን። ግብዞቹ ግን ሲወቀሱና ስማቸው ሲጠራ የተከበሩ እየመሰላቸው ስለሚውገረገሩ ስማቸውን ቄስ እንጂ እኛ አንጠራውን በሚል አልፈነዋል። ወያኔ በሐሰት ታሪክ የትግራይ ወጣቶችንም ሆነ የባዕድ አጫፋሪዎችን ሊያታልል ቻለ። ስለ ትግራይ ልዩ በደልና ጭቆና መጽሐፍ የጻፉ በርካታ ፈረንጆች እንዳሉ የምናውቀው ነው። ዝሆን፣ አንበሳ፣ አነር፣ ሰጎን፣ ሰስ፣ ድኩላ ወዘተ ይርመሰመስባት የነበረችውን ትግራይ የዱር አራዊቷንም ጨፍጭፎ ለም መሬቷን አድርቆ ለመከራ የዳረጋት አማራ የምኒልክ ጦር መሆናቸውንም ነግረውናል። የኢትዮጵያን ታሪክ ከልሶ የተነሳው ወያኔ ለከይሲ ዓላማው መሳካት እንቅፋት ይሆናሉ ብሎ በሰጋባቸው ድርጅቶች ላይም ዘመተ። ኢህአፓ አባይ ኢትዮጵያ ተብሎ በትምክተኝነት ሲፈረጅና ሲወገዝ ድርጅቱ የጭቁኖችን ትግል ለማፈን የገዢው መደብ ፍርፋሪ ተካፋይ ሆኖ ቆየም ሲሉ ቀጥፈው ሞኙን ተላላውን ተጫውተውበታል። ሐሰት ለምን አስፈለገ? ሐቁ ስለማያዋጣቸውና ስለማይጠቅማቸው ነበር። መስፋፋት ከተባለስ የትግራይ ባላባቶች ወደ ደቡብ ማቅናታቸው የሚታወቅ ነው። ሲዋሹ ሸምጠጥ ሆነና ነው ችግሩ። የሸዋና ሌላው አማራ ሁሉ አንድም ተራማጅና ዴሞክራሲያዊ ሰው አልወጣበትም ያለው ወያኔ ከዚያ አያይዞ የኢትዮጵያ ሕዝብ ዋናው ቅራኔ ከአማራው ገዢ መደብ ማለቱ ብቻ ሳይሆን የዚህ መደብ አካልም ሁሉ አማራ ነው በሚል ሕዝብን በአጠቃላይ የጭቁኖች ጠላት በሚል አስፍሮ ትግሌ ጸረ አማራ ነው ብሎ ነበር። ይህን አቋም ሻዕቢያም ኦነግም ተካፍለው ለዓመታት በፈረደበት አማራ ላይ ጥቃት ተፈጽሟል። ወያኔና ሌሎችንም ተቃውሞ የታገለውን ኢህአፓ ዛሬ ጸረ አማራ ነበር የሚሉ ጉዶች መፈልፈላቸውን ስናጤንም ታሪክ ምንኛ ሊቀለበስ እንደሚችል እንረዳለን። የአማራ ትምክህተኛ በሚል አሁንም በነወያኔ የሚወገዘውና የሚጠቃው ድርጅት ከአቅሙ ፈቅ ሳይል እስከ ዛሬ ቆይቷል። ከገዢዎች ጋር ያልተነካካና ያልቆሸሸ ከወያኔ ሊጠቀምና ተጠቀሙብኝ ብሎ ያልሰገደ ማን አለ ብንል እኛ ብለው የሚመልሱ ብዙዎች እንዳልሆኑ እናውቃለን። ይህ በእንዲህ እንዳለ ግን እነዚሁ ተመልሰው ድርጅቱን በጸረ አማራነት ሊወነጅሉ ሲቃጡ መታዘብ አስከፊ ምጸት ነው። ወያኔና መሰሎቹ አማራ ባሉት ሕዝብ ላይ የማያባራ ዘመቻቸውን ቢያካሂዱም ይህ ኢአድም የሚል ጭምብላቸውን ብቅ ሲያደርጉ እሰየው ያለው ወገን ጥቂት አልነበረም። ሸፍጣቸው ብዙዎችን አወናበደ ማለት ነው፣ ሰራላቸው ማለትም ይቻላል። የወያኔ አፈቀላጤ ሆነው ስልጣን ሲይዝ ሊደግፉትና ሕዝብን ላወናበዱትን ፕሮፌሰሮች ያለን ንቀትና ተቃውሞ ከዚያን ጊዜም የመጣ ነው። ውሸት ውሸትን እየወለደ ወያኔና ውሸት ተወራራሽ ሆነው ባሽተውብን እነሆ ለዘረኞች የተመቻቸን ሰለባ ሆነን ቆይተናል። ቅጥፈት ውሸት ግን በወያኔና በሌሎችም ደረጃ ቀጥሏል። ሐቅን ማስከበር ግዳጃችን፣ የትግላችን ቀዳሚ ተልእኮ ነው የምንለውም ለዚህ ነው። የወያኔ ሳይንስ ተቃዋሚ ነን ባዮች ደግሞ መለያቸውን ውሸት አድርገው ስናይ ሐዘናችን ከባድ ነው። ትግላችንንም ምንኛ እንደጎዱት የምናውቀው ነው። የረሽ ጥይት እንኳን በተተኮሰበት ያልተገኙ ድብልቅልቅ ያለ ጦርነትን አካሄድን ብለው በወረቀት ድል ሲያንበሸብሹን፣ ሲያሳፍሩን ከርመውብናል። ትግል ሳይደረግ ተደረገ ውሸትና ቅጥፈት በተስፋ ስንቶቹን አስተኝቶ በባዶ ምኞት አደባያቸው። የምንኖረው ሐቅ ማለትም ውሸት ይህን የሚመስል ነው። ወያኔ በቅርቡ በኢህአፓ ላይ ዘመቻው እንዲጠናከር መመሪያ ሰጥቶ የተወሰኑትን ሰንካላ ዓላማውን ሊያሳኩለት ወደ ውጭ አገሮችም ስልጠና ተሰጥቷቸው ተልከዋል። የሕዝብንም የጋራ ትግል ለመከፋፈል ዘመቻውን አጧጥፏል። እርስ በርስ መፋጀትን የሚሰብኩ ጽንፈኞች በተጨባጭ የወያኔ ቅጥረኞች መሆናቸውንም በመረጃ እየተጋለጠ ነው። ለዚህም ምሳሌው ኦህዴድ ተብየው ተለጣፊና አንድ ጽንፈኛ የኦሮሞ ቡድን አንድ ላይ ሲሰሩ እጅ ከፍንጭ መያያዛቸውና መጋለጣቸው ነው። ሕዝብን ከፋፍሎ ለማፋጀት በምስራቅ ኢትዮጵያ እየተደረገ እንዳለው የሐሰት ክፍፍል ቅስቀሳ አዘል ዘመቻ ተከፍቷል። ነቅቶ መገኘት የግድ ይሆናል ማለትም ነው። ውሻ በበላበት ይጮኋል ነውና የወያኔ ቅጥረኞችና አስመሳይ ተቃዋሚዎች የሚያደርጉትን ፈርጀ ብዙ ዘመቻ መቋቋም መቻል አለብን። ውሸትና ስንቅ እያደር ይቀላል ተብሏል። በአማራው ሕዝብ ላይ በወያኔም ወይም አማራ በሉን በሚሉ ጽንፈኞች የተነዛው ውሸት ሁሉ እየተጋለጠና ውድቅም እየሆነ ነው። በኢሃፓ ላይም ምስክርነት ምናምንቴ በሚል የተጻፉትን በነበረከት ተቆጣጣሪነት ሊጻፉ የተዘጋጁትንም ሁሉ ከድርጅቱ አኩሪና ኢትዮጵያዊ ታሪክ የሚቀንሱት አይኖርም። ውሸት ቢበዛ በገጣባ አህያም ላይ ሊጫን የሚበቃ አይሆንም። ወያኔ ወደ ውድቀቱ እየሄደ እንጂ እያገገመ አይደለም። ውድቀቱ ሲያፈጥበት ከውሸቱም ከወንጀሉም ጨመር ማድረጉ የሚጠበቅ ነው። ታሪክን የማያውቁ ወይም ልብ ወለድ ታሪክ የሚመስላቸው ከዚህ ስህተታቸው ርቀው የአገርንም የሕዝብንም የኢሃፓንም እውነተኛ ታሪክ ለማወቅ እንዲጥሩ እናሳስባቸዋለን። በአጼ ምኒልክና በኢትዮጵያ ታሪክ ላይ የሚሽጎደጎደውን ሐሰት ሁሉ ማጤንም ይገባል። በተለይ አዲሱ ትውልድ ታሪኩንም አገሩንም እንዳይቀማ አደራ እንላለን።
ባለ አለ ኢሃፓን በተመለከተ በተለያዩ ወቅቶች የተባሉ ሲባሉ ያልተባሉ ሲጃቀሉ ውሃ ቀዳዋ መንለስ አይነት ሆኖ ነገሮች ሁሉ እየተንሸራተቱ ባለማወቅ የሚሆን አውቆ በመለገም እውነተኛ ግንዛቤ እንዳያገኙ እየተደረገ ስፍታውን ደርሷል። እውነቱን ለማወቅ ወደ ኋላ መለስ ብሎ ማየቱ ጥሩ ነው። ለምን ጥያቄዎች ሁሌ ይደጋገማሉ ተብሎ ቢጠየቅ ብዙ መላምቶችን መደርደር ይቻላል። ኢህአፓ አለ ወይ? ምን እየሰራ ነው? ወዘተ ለሚሉ ግራ ተጋቢዎች በየወቅቱ የሚሰጡትን ማብራሪያዎች በፍኖተ ዲሞክራሲም ሆነ በሌሎች የፓርቲው ልሳኖች ማግኘት ሲቻል ጥያቄውን በማራገብ ለማጫጫ የሚፈልጉ እንዳሉ ተስተውሏል። የተለያዩ ሰዎች በተለያየ ስሜትና ፍላጎት ተገፋፍተው የሚያቀርቡትን ሊሆን ይችላል ተብሎ ቢገመትም ጥያቄ ማቅረብ በራሱ ዓላማው ለመረዳት ወይንም ለማወቅ ከሆነ ድረስ ክፋት የለውም። መልስ የተሰጠባቸውን ጥያቄዎች መላሶ ማቅረብ ግን አንድም ጥያቄው የማገናዘብ ችግር ያለበት መሆኑን ወይንም ለተንኮል ሲል የሚያቀርባቸው እንደሆነ ነው የሚጠቁመው። ድርጅቱ ወቅታዊ በሆነ ጉዳይ ላይ መግለጫ ይሰጣል። አንዳንድ ሰዎች የክፍሉ ታደሰን መጽሐፍ ጠቅሰው ወይም ሌላ ስለ ኢህአፓ በጎ አመለካከት ሊኖረው የማይችለውን የደርግ ሹመኛ አመላክተው ኢህአፓ ይሄ ነው ያ ነው ለማለት ሲሞክሩ ይስተዋላሉ። ለመሆኑ ክፍሉ ማን ነው? በአንድ ወቅት በድርጅቱ ውስጥ ገብቶ እስከ አመራር አባልነት የደረሰ ግለሰብ መሆኑ የታወቀ ነው። በርካታ አባላት ድርጅቱን ለቀው ከወጡ በኋላ ስላለው ነገር በቅርብ ሊያውቁ አይችሉም። አባል በነበሩበት ወቅትም ቢሆን ከተሰማሩበት የሥራ ድርሻ ውጪ አያውቁም። ምክንያቱም ድርጅቱ ሁሉም ስለሁሉም የሚያውቅበት አደረጃጀት መንገድ የከፈተ አይደለምና ድርጅቱ ለተክለ ሰማንነት መንገድ ጠራጊ አለመሆኑን በውስጡ የታገሉት ሁሉ ያውቁታል። በኋላም ከተሞክሮ ብዙ ነገሮችን እያስተካከለ እንደሄደም ደጋግሞ ገልጿል። አንድ አባል በአመራር ውስጥ የሚሆን በሌላ ሁኔታ ሲያገለግል ሊያውቅ የሚችለው የተሰማራበትን የሥራ መስክ ብቻ መሆኑን ከአደጋ ሰውሮታል። ያ ባይሆን ኖሮ በተለያዩ ወቅቶች ድርጅቱን ለቀው የሚወጡ አንጃዎችም ሆኑ ሌሎች ካደረሱት ጥፋት በላይ አደጋ ጥለው ድርጅቱን እንዳያንሰራራ ማድረግ በቻሉም ነበር። ግን አልተቻለም፣ አይቻልምም። ስለዚህም ነው ድርጅቱ በግለሰቦች የሚጻፍ የኢህአፓ ታሪክ አይኖርም ይሞከርም የተሟላ አይሆንም እያለ የሚገልጸው። ስለ ድርጅቱ ያልተባለ ነገር የለም። ያልተጠየቀ ጥያቄ፣ ያልተመለሰ መልስ የለም። ግን ሁሌም አዲስ ይሆናል። እስከ ዛሬ ድረስ በጥናት የዘለቁት የከፍተኛ አመራር አባል የሆኑትና ስለ ድርጅቱ በቂ ተሞክሮ ያላቸው የበርካታ መጽሐፎች ደራሲ አቶ ኢያሱ አለማየሁ በ1992 የጦቢያ መጽሔት ላይ የሰጡት ቃለ ምልልስ እነሆ። ስለ ፓርቲው እናውቃለን ብለው መጽሐፍ ከጻፉት በተሻለ ሁኔታ ግልጽ ያደርገዋል። በጦቢያ መጽሔት ለቀረበላቸው ጥያቄ እንዲህ ብለው ነበር። ጦቢያ መጽሔት፣ ምን አይነት ፖለቲካ እየመራችሁ ነው? ከሌሎች ድርጅቶች ጋር ያላችሁ ግንኙነት ምን ይመስላል? ስልጣን ለመያዝስ ምን ያህል ተዘጋጅታችኋል? አቶ ኢያሱ ሲመልሱ፣ የኢህአፓ ፕሮግራም በየጊዜው የተጨባጭ ሁኔታውን ለውጥ በማጤን ተሻሽሏል። ወያኔ ስልጣን ከያዘ በኋላም ለምሳሌው እንዲሁ ተስተካክሏል። የትግላችን ዋና ዓላማ ህዝብ የፖለቲካ ስልጣን ባለቤት የሚሆንበት፣ መሰረታዊ መብቶች የሚከበሩበት፣ መድብላዊነት ፕሉራሊዝም እውን የሚሆንበት፣ ብሔረሰቦች በእኩልነትና በአንድነት የሚኖሩባት ኢትዮጵያን እውን ለማድረግ ነው። የራሳችን የሆነ አመለካከት አለን በኢኮኖሚውና በሌላውም መስክ። በበኩላችን መሰረታዊ የምንለው የዲሞክራሲና የኢትዮጵያ ሉዓላዊነት ነው። ይህ የአቶ ኢያሱ የግል አስተያየት ሳይሆን የድርጅቱ ቃል ነው፣ የአባላቱ እምነት ነው። ስለ ህብረትም አመሰራረት እንዲህ ብለው ነበር። ኢህአፓ በኢድሃቅ ውስጥ አባል ሆኖ ታግሏል። በኢህጉም የሰፊ ግንባር ጥረቶች ሲሳተፍ እንደነበር አቶ ኢያሱ በሚገባ ገልጸውታል። በአጠቃላይ ኢህአፓ ህብረትን የሚያየው ህብረት ለትግል ካልሆነ፣ ትግልን ካላጀበና ህያው በሆኑና በሚታገሉ ድርጅቶች ካልተሰራ ዋጋ የለውም ሲሉ አክለውበታል። እንግዲህ ሁኔታዎች በተለወጡ ቁጥር ጥያቄዎችን በመልኩ መቅረብ ሲገባቸው እየተደጋገሙ መቅረባቸው ቀደም ሲል የተሰጡትን አስተያየቶች ባለማጤን ወይስ በሌላ ምክንያት? ከዚሁ ከጦቢያ መጽሔት ላይ ሰፍሮ ያለውን አለፍ አለፍ እያልን ብንመለከተው የሚከተለውን አስተያየትም እናገኛለን። ጦቢያ፣ ኢህአፓም ሆነ ሌሎች ድርጅቶች የድርጅታቸውን ጥቅም ብቻ ያስቀድማሉ ይባላል። ስለዚህ ስሞታ ምን ይላሉ? አሶ ያሱ ሲመልሱ ብዙ ጊዜ ሲባል እንሰማለን የኛ የትግል መሰረትና ፕሮግራም የህዝባችንን ጥቅም ያስቀደመ ነው። የኢሃፓ የተባለ ልዩ ጥቅም የለም። ለባዕድ ጥቅም አልታገልንም፣ ወደፊትም አናደርገውም። ስለዚህ አባላት ድርጅታቸውን ሲንከባከቡ ወይም ሲጠብቁ የትግል መሳሪያዎቻቸውን ከጥቃት ለማዳንና ተቃል ኪዳናቸው መሰረት ለሀገርና ለወገን ለመታገል ነው። ኢሃፓ ህቡ ድርጅት ቢሆንም በአቋምና በፖለቲካ ግልጽ ነው። እበላባዮች፣ አድርባዮች በሽፍንፍን ሀገርና ወገን ቻጮች አይወዱትም፣ ይጎረብጣቸዋል፣ በአቋምም ያሳጣቸዋል። ለዚህ ነው የሆነ ያልሆነውን የሚያወሩበት። ይህ ኢንተርቪው የተካሄደው ከአስራ አራት ዓመት በፊት ነው። አሁንስ የሚነሱት ጥያቄዎች ከዚህ የተለዩ ናቸው ወይ? በፍጹም አይደሉም። የዝንጀሮ ለቅሶ የሚሉት አይነት ሆነና በየአመቱ ተመሳሳይ ጥያቄ ማቅረብ የሚያስደስታቸዋሉ። መልሱ ግን አንድና አንድ ነው። ኢሃፓ በብቸኝነት አላማውን ጠብቆ የተጓዘ ድርጅት በመሆኑና አብረውት የነበሩ ሁሉ በመዳከማቸው፣ አንዳንዶቹም በመክሰማቸው፣ ጥቂቶች የሁሉን ወንጀል ተሻካሚ ኢሃፓን ለማድረግ ሲሞክሩ ይስተዋላሉ። ስለ አጼ ኃይለ ሥላሴ መንግስት፣ ስለ ደርግ መንግስት፣ ስለ ወያኔ መንግስት፣ ስለ ሻቢያ መንግስት ኢሃፓ ምን አገባው? ሁሉንም በየመልካቸው ታግሏቸዋል። አሁንም ወያኔን ከህዝብ ጎን ቆሞ እየታገለ ነው። ዘረኝነት ከኢትዮጵያ ምድር እስካልጠፋ ድረስ ኢሃፓ ትግሉን እንደማያቆም ቃል መግባቱን ደጋግሞ ተናግሯል። ኢሃፓ መደቡ ከህዝብ እንጂ ካርቲዎች አይደለም። ከህዝብ ውጪ ስልጣን ፍላጎቱ አይደለም። ይህንኑ ነው የ1992ቱ የአቶ ኢያሱ ቃለ ምልልስ የሚገልጸው። ኢሃፓ ለህዝብ ጥቅምና መብት መሟገት፣ የራስን ማንነት በመዘንጋት ለህዝብ ተገዢ መሆንንና አባላቱም ለዚሁ ክብር ዓላማ መስዋዕትነትን ዝግጁ የሆኑ መሆኑን ድርጅቱ በኩራት የሚገልጸው ያለ ምክንያት አይደለም፣ ለጉራም አይደለም። ኢሃፓ ምን ያህል ህዝቡን እንደሚያፈቅር ልሳኑ ሆኖ ከንጉሱ መንግስት ጋር ተሟግቶለታል። ከደርግ መንግስት ጋር ተናንቆ መስዋዕትነትን ከፍሎለታል። ከወያኔ መንግስትና ከረዳቶቹ የውጭ ሀገር መንግስታት ጋር ተፋልሞ ታርቆለታል። አሁንም ቢሆን ያው ነው። ህዝብን ማታለል፣ ህዝብን ማፈን፣ መብቱን መቀማት ወንጀል ነው ባይ ነው። ስለዚህም ከወንጀለኞች ጋር አይተባበርም፣ ከህዝብ ጎን ቆሞ መፋለሙንም አያቋርጥም። አቶ ኢያሱ አለማየሁ በዚህ ሰፊ ቃለ መጠይቅ ውስጥ ስለ ሻቢያና ወያኔ ቃለ መጠይቅም ቀርቦላቸው እንዲህ ብለው ነበር። ባለማወቅ የተሳሳቱ አሉ፣ ሌሎች ደግሞ ሀገራቸው ከሳቸው መሆኑን ነው በይፋ ያረጋገጡት። ህዝብ ስንል እነዚህን አያጠቃልልም። ከወያኔ ጋር አብሮ በመሰለፍ ኢትዮጵያን ማዳን አይቻልም፣ አብሮ ማጥፋት ግን ይቻላል ነበር ያሉት። በእርግጥም የኢትዮጵያ ህዝብ መከራ የጠነከረው ከጦርነቱ በኋላ ነው። ወያኔ ያገዙትን እንኳን አልማራቸውም፣ እያሳደደ ነው የፈጃቸው። ሰይጣን ለወዳጁ ሲቆም የት ታይቶ ያውቃል? ሲያጠፋ እንጂ። መፍትሄው በጠበል በጥብጦ ማባረር ብቻ ነው። ያ ነው የአጋንንት ግብሩ። ለፓርቲው እስካሁን ድረስ በተደጋጋሚ ስለሚቀርበው ክስ ኃይሉት ጥያቄ መሰል ሮሮ አቶ ኢያሱ አለማየሁ በዚሁ በ1992 የጦቢያ መጽሔት ቃለ ምልልስ ላይ በማያወላዳ መልኩ ገልጸውት ነበር። ጦቢያ የዛሬው ይቅርና በዚያ ዘመን አንድ ጊዜ ከሻቢያ ጋር ለመስራት፣ ወያኔን ለመርዳት፣ የኦጋዴን ነጻ አውጪ ግንባርን ለመቅረብ ሙከራ አድርጋችሁ እንደነበር በያ ትውልድ ትረካ ውስጥ አለ። ይቀበሉታል? አቶ ኢያሱን ሲመልሱ ጸሐፊው ከምን እይታ የጻፈውን እንደጻፈ የሚያውቀው ራሱ ቢሆንም ድርጅታችን በወቅቱ ከነበሩ ድርጅቶች ጋር ለመነጋገርና ከተቻለም ጸረ ደርግ ግንባር ለመመስረት ሞክሯል። ከኦጋዴኑ ያልተስማማው እስከ ናዝሬት አዳማ ያሰፋውን ካርታና የምዕራብ ሶማሊያ የሚባለውን ሁሉ አንቀበልም ስላልን ነው። ከወያኔ ጋር ከዘጠኝ ጊዜ ያላነሰ ውይይት አድርገን መስማማት ያቃተን የብሔረሰብ ቅራኔ ተቀዳሚ መሆኑንና የኢትዮጵያ ሕዝብ በአንድነት መኖር አይችልም፣ ከትግራይ ውጡልን ስላለ ነው። ከሻቢያ ጋር ደግሞ ኤርትራ የኢትዮጵያ ቅኝ ግዛት ናት ብለን እንደ ወያኔ ባለማጽደቃችን ተጣላን። ኦነግም የኦሮሚያን በአንድነት ተቀበሉ ሲል አልተስማማንም። ሁሉም አባ ኢትዮጵያ፣ ትምክተኛ አማራ ወዘተ የሚል ስያሜ ለጠፉብን። በአጭሩ ከድርጅቶች ህብረትንና ትብብርን ፈልገን ተንቀሳቅሰናል። ክፍፍልና ግጭትን ለማስወገድ በማንኛውም ጊዜ ለድርጅቱ ጥቅም ስንል የሀገራችንን ጥቅም አልሸጥንም። የኢትዮጵያ ሕዝብ የግንዛቤ ችግር የለበትም። የኢሃፓ አቋም ዛሬም በፊትም ሆነ እንደሆነ ግልጽ በሆነ መልኩ አቶ ያሱ አብራርተውታል። ድርጅቱ በሕዝብ መብት ላይ አልደራደርም ማለቱን፣ በአገርልውና ላይ ደባ አልፈጽምም ማለቱን፣ በሕዝብ አንድነት ላይ አላፌርም ማለቱን፣ ለኢትዮጵያ ጠላቶች አላጎበጅድም ማለቱን፣ ለዲሞክራሲና ለፍትህ ከሚታገሉ ጋር ወያኔን ለማስወገድ ከሚታገሉ ሁሉ ጋር ለማበር ዝግጁ መሆኑን፣ በሕዝቡና በአገሩ ላይ ክህደት ለመፈጸም አለመፈለጉን በዝርዝር አስቀምጠውታል። በመሆኑም በእነዚህ ጉዳዮች ዙሪያ ተደጋግሞ የሚነሳው ጥያቄ ጉንጭ አልፋ ከመሆን አይዘልም። ምን ያልተነገረ አለ? ምን ያልተባለ አለና?
ከጨርቁ ምን አለን? ከጨርቁ ምን አለን? ወያኔዎቹ ከጨርቁ ምን አለን እያሉ ሲዝናኑ ቆይተው ህዝብን ለማጭበርበር የባፎሜት የጥንቆላ ምልክታቸውን በሰንደቅ ዓላማው ላይ ለጥፈው የአንድነት አርማ ነው እያሉ ሲያሾፉ ቆይቶም ቢሆን የአጋንንት አርማ መሆኑን ህዝቡ ደረሰበት። የመቶ ዓመት ታሪክ ነው ታሪካችሁ ሲደን የሰነበተው የውያኔ ቁንጮ የሚሊኒየም በዓልን ሲደንስበት አሳየን። የክልል ባንዲራ እያሉ ለእያንዳንዱ ማህበረሰብ ያከፋፈሉትን ቢሆን ህዝቡ ከልቡ የተቀበለው ሳይሆን ካድሬዎቻቸው ህዝቡን እያዋዙ ለመዝረፍ ኢትዮጵያን ለማዳከም የተጠቀሙበት ዘዴያቸው መሆኑን፣ የብዝበዛ የአፈና የመብት ረገጣ ምልክት መሆኑን አሳይተውናል። ድሮስ የሰይጣን ባንዲራ ለሰው ልጆች ይጠቅማል ተብሎ እንዴት ይታሰባል? የህዝብ ጥያቄ ፍትሃዊ መንግስት ይኑረን፣ መሬታችን፣ ቋንቋችን፣ ባህላችን ይከበር እንጂ የማንነት ጥያቄ አርማ የሆነውን የብዙ አርበኞች ደምና አጥንት የተከሰከሰበትን የነጻነት ምልክት ሆኖ የጥቁር ህዝቦች በሙሉ ሲያገለግል የቆየውን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማን እንሻር የሚል አይደለም። የኢትዮጵያ ሰንደቅ ዓላማ ሁሉንም የሚወክል ባይሆን ኖሮ እነ ገረሱ ዱኪ፣ እነ ፊታውራሪ ሀብተ ጊዮርጊስ፣ እነ ጎበና ዳጨው፣ እነ ጄኔራል ጃግማ ኬሎ፣ እነ ዑመር ሰመተር፣ እነ አበበ አረጋይ፣ እነ በላይ ዘለቀ፣ እነ ዘራይ ደረስ ወዘተ ባልተዋጉለት ነበር። እነዚህ ሁሉ አርበኞች አምነውበት ያደረጉት እንጂ በማንም ተጽዕኖ ደርሶባቸው የፈጸሙት በማንም ተመርተው ያከናወኑት አይደለም። ራሳቸው የነጻነት አባወራዎች ነበሩ። ስለዚህም በኢትዮጵያ ሰንደቅ ዓላማ ማፈር በእነዚህና በሌሎችም ጀግኖች አባቶች ማፈር ማለት ነው። የአርበኛ ገድል የሚያሳፍረው ባንዳ ብቻ ነው። አለበለዚያ ህዝብ በኩራትና በአክብሮት ነው የሚቀበለው። ስለዚህም ነው ወጣቱ በውጪም በግቢም ሰንደቅ ዓላማውን አቅፎ በየአደባባዩ ሲዘምር የሚታየው። ወያኔ የውጭ መላእክተኛ በመሆኑ ጭነው የላኩትን ሸክሙን የጎንደር ወጣት አራግፎለታል። የኦሮምኛ ተናጋሪ ወጣትም በተመሳሳይ መልኩ ሰንደቅ ዓላማውን ከፍ አድርጎ ይዞ ጥንት አያቶቹ የተዋጉላትን ኢትዮጵያን ከባድ ተልዕኮ ለማዳን መንቀሳቀስ ይኖርበታል። አንድ ቀረው የሚባል ነገር ያርቻ ነው። ኢትዮጵያ በነጻነት ያኖረች ከውጪ ወራሪዎች ራሷን ጠብቃ የቆየችና ዜጎቿን ያኮራች ሀገር እንጂ የሚታፈርባት አይደለችም። የሚያፍሩት ባንዳ የባንዳ ልጆች ብቻ ናቸው። ዓላማቸው አልተሳካላቸውምና የአርበኛ ልጆች እርስ በርሳቸው የሚናበቡበት ቋንቋ አላቸው። የጎንደር አማራ ወጣቶችና የአዳማ ኦሮሞ ወጣቶች ሐቁን አውቀው ስሜት ለስሜት ተገናኝተው የሱ ደም የኔ ነው ተባብለው፣ ወንድሜን አትንኩ ተባብለው ማንነታቸውን አስመስክረዋል። ወያኔ የአማርኛ ቋንቋን ለማጥፋት ቢጥርም በአብዛኛው ይጠቀምበት በኦሮሞ ወጣቶች ላይ ነው። የትግራይ ወጣቶች አማርኛ፣ ኦሮምኛ ሌላም እየተማሩ ለስለላ ሲጠቀሙበት ኦሮሞን ነጥለው ለማስቀረትና በፌደራል አስተዳደር ውስጥ ድርሻ እንዳይኖረው በየክልሉ የሄደ ኢንቨስተር እንዳይሆን እንደ ልቡ በሌሎች ስፍራዎች እየተዟዟረ እንዳይሰራ በአንድ አጥር ውስጥ ታስሮ እንዲቀመጥ ለማድረግ ተሰልቶ የተሰራ እንደሆነ ከኦሮሞ ወጣት የሚጠፋ ነገር አይደለም። ችግር እየፈጠሩበት ያሉት በጠባብ ዘረኝነት ታውረው ከሌላው ወገን ጋር በጠላትነት ሊታያ ለማድረግ የሚሞክሩ ጠባብ ጎሰኞችና ዘረኞች ለስልጣን ጥማቸው ማርካ ለማድረግ ወጣቱን በተለያየ መልክ ለማዘናጋት የሚጥሩ መሆኑ ነው። ኮያኔ ባልተሻለ መልኩ የውጭ ተልኮ ያላቸው የድርጅት መሪዎች ነን የሚሉ እንዳሉ፣ በወጣቱ ደሞዛቸውን የሚያገኙ እንዳሉ ግልጽ ነው። የሚያዋጣው የነዚህ አይነቶቹ በህዝብ ልዩነት በአገር ጥፋት ላይ እንዲሰሩ ተልከው የመጡ መሆናቸውን አውቆ ማራቅ ነው። ህዝብ ሌላ ወያኔ በላዩ ላይ ለመሾም አይታገልም፣ ፊትም አልታገለም። ኢትዮጵያ ለአንድም ለሁልጊዜም ከምዝበራ ከጭቆና ተላቃ ህዝቧ በፈቀደው መሪ በምርጫ መተዳደር ያለባት ሀገር ለማድረግ ፊትም ብዙ ደም ፈሷል፣ አሁንም እየፈሰሰ ነው። ባንዶች በተለያየ ታክቲክ እየቀረቡ ህዝቡን ያዋዛሉ። ወጣቱ ትግል ውስጥ ሲገባ ይህን የመሰለ ደባ አጠገቡ ባለ ታጋይ ነኝ ባይ ሊፈጸም እንደሚችል መገንዘብ ተገቢ ነው። የርምታና ጥቅም ለትግል አይበጅም። ስለዚህ የአዳማውና የጎንደሩ ወጣቶች፣ የአዲስ አበባውና የሌሎች ስፍራዎች ወጣቶች በበለጠ ሁኔታ ተቀራርበውና ተጠናክረው አላማቸውን አስተካክለው መጓዝ ይጠበቅባቸዋል። ደምህ ደሜ ነው፣ ህይወትህ ህይወቴ ነው ብሎ በአንድነት መነሳት የሀገር ልጆች ግዳጅ ነው። ከዚህ ውጪ የሚደረግ ትግል ወያኔ በስልጣን እንዲቆይ ማድረግ እንጂ ሌላ ፋይዳ አይኖረውም። ኢትዮጵያ በዘርና በጎሳ መከፋፈያ ዘመኗን ያለፈችው ገና ድሮ ነው። የቋንቋ አገዛዝ ያሳየን ነገር ቢኖር አንዱ ጎሳ በሌላው ላይ የበላይ አዛዥ ልሁን የሚሉ ግለሰቦችን፣ ሌቦችን፣ ዘራፊዎችን፣ ሀገር ሻጮችን ሲያስተናግድ እንጂ ፍቅርን፣ አንድነትን፣ አብሮነትን ለህዝቡ ሲያስተምር አይደለም። ይህ ሁኔታ አገዛዙ ትግሬ በመሆኑ የተከሰተ የተለየ ድርጊት አይደለም። የትኛውም ብሔረሰብ በጎሳ ተደራጅቶ ስልጣን ከያዘ የመጨረሻ ግቡ ጥላቻን ማስፋፋት፣ እኔ የበላይ ነኝ ማለት ወዘተ ነው። በዚህ በኩል የሁለቱ ብሔረሰቦች የጎንደር የአማራ ወጣቶችና የአዳማ የኦሮሞ ወጣቶች ብራቮ፣ ወያኔ የከለለውን የቋንቋ ድንበር ጥሳችሁ የራሳችሁን ቋንቋ ፈጥራችሁ መግባባታችሁ አንዱ ከሌላው የተለየ ህይወት እንደሌለው ለማይገባው ሁሉ አሳይታችሁታል። ለሌሎቹም አሪያ እንደምትሆኑ ጥርጥር የለውም። የወያኔ የጥንቆላ ምልክት ያለው ባንዲራን አሽቀንጥሮ ጥሎ የኢትዮጵያን ሰንደቅ ዓላማ በየቦታው መተካት የትግሉ እምብርት ነው። የወያኔ ባንዲራ ካልወረደ እርኩስ መንፈስ በየሰው ላይ እንደነገሰ ይሰነብታል። አጋንንት የሚያባረው ጠበል ንጹህ ታሪካዊና ባለገድሉ የአርበኞች ቅርስ የሆነው ቀስተ ደመናው የኢትዮጵያ ሰንደቅ ዓላማ ብቻ ነው። ኢትዮጵያ ለዘላለም ትኑር። በከበረ ትግል ህልውናችንን እናስከብራለን። አገርና ሰንደቅ ነፃነት ከሌለ ቢሰርቶ ማረፍ ያውሉ መክበድ የለ። ሰንደቅ ነች ሃይማኖት፣ ዓላማ ነች እምነት።
Yeah.
አድማጮቻችን ይህ ለጽናታችን ይቅርታ አንጠይቅም በሚል ርዕስ የቀረበው ጽሑፍ በፍኖተ ዴሞክራሲ የተላለፈው ከ12 ዓመታት በፊት በ1998 ዓመተ ምህረት ነበር።
ለጽናታችን ይቅርታ አንጠይቅም። በጽናት ስለታገልን ሀገርና ህዝብን ለጥቅም አሳልፈን አንሰጥም ስላልን አስፈላጊውን መስዋዕትነት ለመክፈል ስላልፈራንና የህዝባችን ጠላቶች በሁሉ መንገድ ስለታገልን ከቶም ይቅርታ የማንጠይቅ መሆኑ መታወቅ ያለበት ጉዳይ ነው። ዛሬም ጸረ ወያኔው ትግል ወደ ከፍተኛ ደረጃና ግለት እየገባ ባለበት ኢህአፓ ትግሉን ያፋፍማል እንጂ ከመለስ ቡድን ሰላምና ፍትህ ይገኛል ብሎ ደፋ ቀና አይልም። ይህን ግልጽ ማድረጉ አስፈላጊ ሆኗልና ከዚህም ያለንበትን ሁኔታ ራሱን ማጤን ይቻላል። በአሁኑ ወቅት በመለስ አገዛዝ ትዕዛዝ በኢህአፓ ላይ ሰፊ ዘመቻ ተከፍቷል። ይህ ሀቅን ለመቅበር የተነሳ ዘመቻ የመለስ አገዛዝ በጭንቀትና ውጥረት ላይ መሆኑን ያመለክታል። የህዝብን ድምጽ ሰርቆና አፍኖ በጉልበቱ በስልጣን የቀጠለው አገዛዝ የተጠናከረ ቢመስልም ስሩ የተበጣጠሰ ዛፍ ነውና ውድቀቱ አፍጦ መጥቶበታል። ከዚህ አይቀሬ ውድቀት አመልጣለሁ ብሎ በጭፍጨፋ በከፋፋይ እርምጃዎች አክራሪ በሚላቸው ላይ ዘመቻዎችንም ከፍቷል። ህዝብን እርስ በርስ እያጋጨ ነው። በሃይማኖትም መሰረት ያጣላል፣ በጥቅም ይደልላል። የትግራይን ህዝብ ከሌላው ለመነጠል ዘመቻውን አፋፍሟል። ያፓይን ዘመቻ ለማክሸፍ በተቻለው ሁሉ አገዛዙን መታገሉ ምስጢር አላደረገም። የወያኔን ውድቀት መፈለግ መመኘት ብቻ ሳይሆን በትግል እውን ለማድረግ በሙሉ ኃይሉ እየሰራ ነውና ይቅርታ አይጠይቅም። ያፓ የመለስን ቡድን ውድቀት ፈላጊ ነው። ይህ የተራ ጥላቻ ወይም የቂም በቀል ጉዳይ አይደለም። ለነገሩ ቂም የሚያስይዝ ወንጀል በያፓ ላይ ተፈጽሟልና በቀል ቢያስብ ቢፈልግም የሚወቀስ ባልሆነ ማለት ይቻላል። ያፓ ያገዛዙን ውድቀት የሚፈልገው አገዛዙን ህዝብ በደምጹ ጥሎታልና ወግድ ብሎታልና የህዝብ ድምጽ ይከበር ለማለት ነው። ይህ ጸረ ህዝብ ቡድን ለሀገር ጠንቅ እንደሚሆን ያፓ ያወቀው ገና ቡድኑ ሲወለድና የግንጠላ ፕሮግራሙን ሲያወጣ በመሆኑ ከባብ እንቁላል እርግብ ይወጣል ብሎ መቼም አልተበቀም። ያፓ ለኢትዮጵያ በመቆምም ትምክህተኛ ተብሎ ተፈርጆ በወያኔና አጋሮቹ በተደጋጋሚ ጦርነት ተከፍቶበታል። ሰኔ 1991 ዓመተ ምህረት በሳንኪሳ መተከል ወዘተ በወያኔ እጅ የወደቁት የኢህአፓ መሪዎችና አንጋፋ አባሎች ማለትም እነ ጸጋዬ ወይን ገብረ መድህን፣ ስጦታው ሁሴን፣ ይስሐቅ ደብረጽዮን፣ ተክላይ ገብረ ስላሴ፣ ሀጎስ በዛብህ ወዘተ እስከዛሬ ደብዛቸው ጠፍቷል። እነ ገለብ ዳፍላ፣ ጃብር መስከረም፣ ግርማ ዋሲሁን፣ አንበርብር ደረጀና ሌሎችም ተሰውተዋል። ኢህአፓና ይህ አሸባሪ ቡድን የሚለያቸው የኢትዮጵያ ጉዳይ ነው። ኢህአፓ የኢትዮጵያን ጥቅም ለሩቁም ቅርቡም ባዕድና ጠላት አሳልፎ ባለመስጠቱ ታሪክ በሚገባ እንዳሳየው ደግሞ የመለስ ቡድን ላላፊ አግዳሚውም ህዝብና ሀገርን መሸጥ መለወጥ የለመደበት በመሆኑ ይህ መሰረታዊ ልዩነት በፈሰሰው ደምም የሰፋ ሆኖ ቀጥሏል። ኢህአፓ ትላንትም ሆነ ዛሬ ሲታገል ለሚከፍለው መስዋዕትነት ማንንም ይቅርታ አይጠይቅም። የህዝብና የሀገር ጥቅም እንዲከበር ከተፈለገ ትግል የግድ ነው። ትግል ተብሎ በቆራጥነት ከተገባበት ደግሞ መስዋዕትነት መክፈል ሊመለጥ የሚችል አይደለም። የኢህአፓ አባላት አውቀውና አምነው በትግሉ የተሰማሩ ናቸውና ባመኑበት መስዋዕታቸው በታሪክ ስማቸውን ያስጠራልና አንዳንድ ታሪክ በራዦች እንደሚሉት የሚያስወቅሳቸው አይደለም። ያባ በደርግ ዘመቻ ሲከፈትበት የመከላከል እርምጃ በመውሰዱ ራሱን ጥፋተኛ አያደርግም። የኃይል ሚዛን ሲለወጥም ተገቢውን ለውጥ አለማድረጉ ስህተት መሆኑን ካመነ ደግሞ ከ20 ዓመት በላይ ሆኗል። ዛሬ የመለስን አገዛዝ ለማስወገድ ያመረረ ትግል ተጀመረ እንጂ ገና አልተገባደደም። አያሌ ዜጋ ባለፈው አመት እንኳን አልቋል። ብዙ ሺዎችም ታስረዋል። ይህ የድርጅቶች ጥፋት አይደለም፣ ሊሆንም አይችልም። የትግሉ ውጤት ነው። ነገም ብዙ መስዋዕትነት ይከፈላልና ኢህአፓ ህዝብን ለትግል አነሳስቶ አስፈላጊ የሆነው መስዋዕትነት በመክፈል ወይም ለመክፈል ዝግጁ በመሆኑ የተነሳ ከማንም ይቅርታ ጠያቂ አይደለም። ታሪክ ሰራው የጀግንነት ታሪክን አደስኩ ብሎ ጸጸት ሊኖር የሚጠበቅ መሆን የለበትም። ኢህአፓ በዴሞክራሲና እኩልነት ጥያቄዎች ላይ ግልጽ አቋሞች ስላሉት ማንም በትምክህት ወይም ጥበት ሊወነጅለው አይችልም። ዛሬ የብሔረሰብ ድርጅት መሪዎች የሆኑት በፖለቲካው መድረክ ብቅ ከመላታቸው በፊት ኢህአፓ ጭቆና ነው ግዞ የህዝብን መብትና እኩልነት የደገፈ ድርጅት ነው። በዘመነ ደርግ ይህ አረመኔ ቡድን ለሆነ ህዝብ ቆሟል ብለው ወስደው የደገፉት እንደነበሩም በሽብሩ ሳይከራብሩት የተሰለፉ እንደነበሩ ደግሞ የዘነጋ ነው ጉዳይ አይደለም። የነመለስ ቡድን ዴሞክራሲያዊ ነው ብለው አብረውት ያሉና የነበሩ በግልባጩ ኢህአፓን በዴሞክራሲ ሊተቹ የሞራሉ ብቃት ሊኖራቸው አይችልም። ህዝብንና ሀገርን ክደው በመለስ ቡድን ስር የተነጠፉትም ቢሆኑ ኢህአፓን ለመተቸት መናሳታቸው ማንንም የሚያሞኝ አይደለም። ለመሆኑም ድርጅቱ ሌሎችን አግባብ ባለው መንገድ ሲተች በጸረ ትግሬነት ወይም ትምክህተኝነት ለመፈረጅ የተደረገውና እየተደረገው ያለው ጥረት ውድቅ ነው። ኢህአፓ ከተመሰረተ ጊዜ ጀምሮ ከሌሎች ድርጅቶች ጋር በህብረት ለመታገል ያደረጋቸው በጎ ጥረቶች የሚታወቁ ናቸው። ሁሌም በግልጽና እኩልነት ደረጃ ህብረትን መስርቶ ህዝብን አስተባብሮ ለመታገል ሞክሯል። ጨቋኞች ለሚጠሩት ህብረት ጆሮ ባለመስጠቱም ይቅርታ የሚጠይቅ አይደለም። ትርክ የተራማጅ ህብረት ብሎም ለጠራው ህብረት የሰጠው መልስ እንቢ ሳይሆን ሁሉን አቀፍ ይሁን፣ የታሰሩት ይፈቱ ወዘተ የሚል ነበር። እንቢታው የመጣው ከደርጉ ነው። አምባገነን ስልጣኑን መልቀቅ ባለመፈለጉ ከወያኔም ጋር ቢሆን ከዘጠኝ ጊዜ ያላነሰ ድርድር አድርጎ ነበር፣ ግን አልተሳካም። የወያኔ መልስ ከትግራይ ውጡልኝ የሚል ስለነበር ማለትም ይቻላል። ህብረት ያስፈልጋል ስለተባለ ከሁሉም ህብረት መግባቱ የግድ አይደለም። ኢህአፓ ሀገርን በማይጠቅም ስብስብ ወይም ግንባር አልገባም የማለት ግዴታውን ሁሌም ተወጥቷል። የመለስ ቡድን ሆነ ባዕዳንም የሀገርና የህዝብን ጥቅም ትተህ ከኛ ጋር ሁን ሲሉት እንቢ በማለቱ አጠፋው ብሎ የሚጠይቀው ይቅርታ የለም፣ የሚገባውን አድርጓል እንጂ። ለህዝብና ለሀገር የማይጠቅም ህብረትን ወይም ስብስብን አልቀበልም አልቀላቀልም ማለት ደግሞ የሚተበቅበት ነው። የሀገርና የህዝብን ጥቅም ከማስከበር አንፃር ኢህአፓ አንዳንዶች እንደሚሉት ግትር በመሆኑም ይቅርታን አይጠይቅም። ትግልን ለማካሄድ የሚያስፈልገውን የዘዴ ለውጥና ስልት የተጠቀመበት ቢሆንም ሀገርን አሳልፈህ ስጠኝ ለሚል የዘዴ እሺ ብዙ ጊዜ አይሰራምና የለምና ኢህአፓ የቅርብም የሩቆችንም አልገበረላቸውም። የኤርትራ ግንባሮች ኤርትራን፣ ዚያር ባሬ ኦጋዴንና ሌሎችን በቅኝ ግዛት የተያዙ ናቸው በል ሲሉት ኢህአፓ አልቀበልም አለ እንጂ ዘዴኛ ልሁን ብሎ እሺ እውነት ብሎ እንደ ወያኔ አልፈረመም። ሀገርንና ህዝብን መሸጥ በታክቲክ ወይም ዘዴ ወይም ተጨባጭ ሁኔታውን ወደድንም ጠላን መቀበል በሚል ቀርቦ ሊያልፍ የሚችል አይደለም። ይደግፉ የሚችሉ ኃይሎችን ሁሉ ማሰባሰብ በሚለው ኢህአፓ ቢያምንም የጠላትን ጎራ ማስፋት ባያስፈልግም አቅምን አይቶ ጊዜን መግዛት ዘዴ መሆኑ ቢታወቅም በዘዴኝነት ሽፋን ኢትዮጵያና ህዝቧን ለጨረታ ማቅረቡና ለአደጋ ማጋለጡ የሚደገፍ አይሆንም። ኢህአፓን ግትር ሊሉት የሚነሱት ግን አቋማቸው በተጻራሪው ነው። የመለስን አገዛዝ በተመለከተም ወዳጅ ወይም የመፍትሄ አካል የሚሉት የኢህአፓን አገዛዙ በቅድሚያ ይወገድ አቋም የሚወዱ ባለመሆናቸው ኢህአፓን አክራሪ ይሉታል። ከኔ ሌላ ላፈርባይም ነውም ብለው ይከሳሉ። ድርጅቱ ግን የራሱን ውሱን ድርጅታዊ ጥቅም አስቀድሞ በሹመትና ንዋይ ደረጃ ነፍሱን ሸጦ በነበር ከደርግም ከወያኔም ተግባብቶ ሚኒስትሮች አሹሞ ወዘተ ታሪኩን ባበላሸ ነበር። አይሆንም እምቢ ያለው ቃል ኪዳኑን በማክበር ነው። የኢህአፓ ቃል ኪዳን ደግሞ ከርሴን ልሞላ ሳይሆን ትግሉን ላፋፍም ጨቋኝን ላስወግድ የሚል ነውና ለመጣው ባለነፍጥ ሁሉ ማጎብደዱን መቀበል አልቻለም። ይህም የሚያቆራው አቋም እንጂ ይቅርታ የሚጠይቅበት ጉዳይ አይደለም። ኢትዮጵያ ህልውናዋን እንድትጠብቅ ከተፈለገ የመለስ አገዛዝ መወገድ አለበት። የወያኔ ህገ መንግስት መሻር መለወጥ አለበት እንጂ በምንም አይነት በመመሪያነት ተቀባይነት ሊለገስ አይገባውም። የመለስ ቡድን 15 አመታት ሙሉ ያሳየን ገጽታው ጸረ ህዝብ የሚል የታተመበት ነው። ጸረ ሰላም፣ ጸረ ኢትዮጵያ ነው የመለስ ቡድን። የሚያንቀሳቅሰው የጥላቻ ቤንዚን ወይም ጋዝ የኢትዮጵያን ጥላቻ ያዘለ ነው። መቼም ቢሆን ይህ ግፈኛ ቡድን አደብን ገዝቶ ስህተቱን አርሞ ህዝብን ይቅርታ ጠይቆ ይስተካከላል ማለት ዘበት ነው። ይህ ግልጽ እስከሆነ ድረስ ቡድኑን በጠላትነት መድቦ መታገል አክራሪነት ሳይሆን ኢትዮጵያዊነት ነው። ሀገራዊ ግዳጃችን የመለስን ቡድን በመራራ ትግል ማደባየት ነው። በተጻራሪው ግን ጠላትን አለማወቅ በሚያስተኝ ደረጃ የመለስን ቡድን የችግሮች መፍትሄ አካል በሚል ለድርድር መጋበዙና ለመስማማት መከጀሉ ከባድ ስህተት ነው። ከተመክሮ አለመማር ነው። በተለይም በሐቅ የህዝብ ጎራ ውስጥ ነን ለሚሉት ማገዛዙ መወገድ አስፈላጊነት ላይ ክርክር መግባት አይቻልም። በዚህ መሰረታዊ ግዳጅ ላይ ያለን ግምት የተዛባ ከሆነ ትግሉን በከፍተኛ ደረጃ የሚጎዳ ይሆናልና ነው። ለቃል ከባድ ሚዛን እንደምንሰጠው ሁሉ መርሆቹንም ኢሃፓ ያከብራል። ለምንና ለማን እንደሚታገል ግልጽ ነበር፣ ዛሬም ጠንቅቆ ያውቃል። እንኳን ከውጪ ያሉት ቀርቶ ከራሱም አፈንግጠው ለጠላት የተገዱትን ወይም እንስገድ ያሉትን አምርሮ የታገለ ድርጅት ነው። ለህዝብ ድል የድርጅት ጥቅም የሚለን አማራጭ አይመርጥም። ያጼውን ስርዓት በብረት ሊታገል ሲነሳ ችኩልና ብረት ነካሽ ያሉት ነበሩ። ሳይውል ሳያድር ግን እነዚህ በባሌ እንጂ በቦሌ ሀገር አንገባ የሚሉ የነበሩ ክፍሎች በፈጣን አውሮፕላን በቦሌ ገብተው ምን ሚና እንደነበራቸው አንረሳም። የደርግ ስልጣን ሲያከትም ከመቀጽበት ድርጅት በወያኔ በፈለገው መሰረት ፈጥረው ጉባኤ ባለውን በዋና አጋፋሪነት ተገኝተው ይህ በኢሃፓ ብርቅዬ ልጆች አስከሬን ላይ ተረማምዶ የመጣን ጸረ ኢትዮጵያ ድርጅት ዴሞክራሲያዊ ብለው አቅፈው የነበሩት አቋራጭ ፈላጊዎችንም አንረሳም። ትግል ሲረዝም ይከብዳል። የተራዘመ ጽናትና መከራቻይነትንም ይጠይቃል። የሚሰራ አቋራጭ ቢገኝ ኢሃፓ ለምን ትግሉ አልተራዘመም ብሎ የሚቆጭ ሊሆን አይችልም። ረጅሙ ትግል ለሰላሳ ዓመታት የጸናበት ትግል ቢያበቃ ደስተኛ ለመሆን የመጀመሪያው ነው። ግን ብዙውን ጊዜ አቋራጩ የህዝብን ድል የሚያርቅና የሴረኞችን ወይም አድርባዮችን ጥቅም የሚያስቀድም በመሆኑ የህዝብን ድል የሚያጨናግፍ ማንኛውንም መፍትሄ ኢሃፓ አልተቀበለም፣ ወደፊትም አይቀበልም። በህዝብ ላይ ሴራ ሲጎነጉን ቀበሮ በግ ነኝ ሲል መጨረሻ ዓላማቸው እርኩስ ሆኖ ተሸፋፍኖ ሲከሰት ኢሃፓ የህዝብ ድርጅት ነውና ማጋለጡና መቃወሙ አይቀርም። ወያኔም ደርግም ከዴሞክራሲ የተጣሉ ናቸው ብሎ ህዝብን ከጠዋቱ ያስጠነቀቀው የሚታወስ ነው። ጸረ አገዛዙ ትግላችን ሊፋፋም ሲጀምር ግልጽ መሆን ያለበት በዚህ ተፈታታይን ትግል ኢሃፓ መስዋዕትነትን ከፍሎ የህዝብን ድል ለማረጋገጥ በጽናት እንደሚታገል ነው። ከመለስ ቡድን ይፋለማል እንጂ አይንበረከክለትም። አመጽ ይፋፋም ይላል እንጂ የህዝብን ትግል በእጅ ሰጪ ፖለቲካ ሊያዳክም አይነሳም። ከኢትዮጵያዊነቱ ንቅንቅ አይልምና ሀገር በቀል ሆኑ ባዕዳን ጸረ ኢትዮጵያ ኃይሎችን አምርሮ ይታገላቸዋል። ተጠሪነቱ ለኢትዮጵያ ህዝብ ነውና ከማንም ባዕድ ትዕዛዝ አይቀበልም። ከወያኔ ጋር ገበታ መቅረብ የውርደትና የክህደት ማረጋገጫ ነው ባይ ነውናም ለመለስ ቡድን ወጥመድ ሰለባ አይሆንም። የተመሰረተው ለኢትዮጵያ ለህዝቧ ለመታገል ነውና ቃል ኪዳኑን በማክበሩ ከማንም ይቅርታን አይጠይቅም። ስለሆነም የወያኔ ጸረ ኢሃፓ ዘመቻ ይከሽፋል፣ የመለስ ቡድንም በህዝብ ትግል ይቸነፋል ብለን በእርግጠኝነት ለወዳጅ ስናበስር ለጠላት ደግሞ መርዶ እንሰዳለን።
ክብርሽ